ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥቅምት 15 ቀን 2016 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ጥቅምት 16 ቀን 1423 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። ከመቼ
አዎ የታሪክ ሽሚያ ባለተራው ኦነግ ሆኖ ቁጭ ብሏል። ከዚህ ቀደም ወያኔ የባጥ የቆጡን እየቀባጠረ ታሪክ ሰሪ ሆኖ ቀርቦ እንደነበር አንዘነጋም። የኦነጎቹም ከዛ የተከተለ ይመስላል። ምንም አይነት የእውነት ጭብጥ ውስጡ የሌለው ይህም በሚመለከት ያዘጋጀነው ሐተታ በቅድሚያ ይቀርባል። ከዚያም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ የተለያዩ ሐተታዎችን በተከታታይ አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። አድማጮቻችን በስልክ ግንኙነት ችግር ምክንያት የዛሬ የፋኖ ዜና ሊተላለፍ ባለመቻሉ ከፍ ያለ ይቅርታ እንጠይቃለን። የሐሙስ ጥቅምት 15 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ታሪክ ቅሚያ የጅሎች እንቅስቃሴ ነው። አሜሪካ ያመጣብን የጅሎች መንጋ ሌላ ስሙ ሁሉም ከኛ ከኛ ነው። ስግብግቦች በጋራ ለተራረሰው ክምር ምግብ ይውጥ ይውጥና ቁንጣን። ኮሎኔሉ ራሱ የአንኖሌ ሐውልት ሰሪ ኮሚቴ ዋና አባል ነበር። በልቦለድ ላይ የተመሰረተ ትረካ ሁሉም ከኛ ከኛ የሚሉት ቀጣምባሩ ጠፍቷቸው ታሪክን ሊቀሙን ሲቅበዘበዙ እየተደመጡ ናቸው። የኢትዮጵያ ሕዝብ ትግል ላይ ዋናውም እንቅፋት ሆኖ የቆየው የኦነግ ስብስብ አዲስ ወጣት አመራር ነኝ እያለ አንዱ ጥራዝ ነጠቅ ለምሳሌ ቃለ መጠይቅ ሰጠው ሁሉ ሲዘባርቅ በደርግ በመይሶንም ይጫትም ሰርጎ ገብቶ የካቲት አብዮትንም ሆነ ያመጣው ኦነግ ነው ብሎ ሳያፍር የካቲት አብዮት የኦነግ ትግል ውጤት ነው ሊለን ሞክሯል። ከቀጠፉ አይቀር ሽምጥጥ እንዲሉ ነው። በየካቲት አብዮት ኦነግ ያለውና የነበረው ክብደት ከወረቀት የቀለለ ነው። ሊንጮ ተባብሮ ያስገደለው ባሮቱም ሳም የመሬቱ አዋጅን አርቃቂ አልነበረም። ተሳትፎ ከነበረም የካቲት አብዮት ማዕከል ሆኖ የሰራውን የኢሃፓን ሚና እንደ አዲስ አበባ መሬት ይቀሙ ዘንድ አንፈቅድላቸውም። አገር የሚያውቀውን የድርጅቱን ሚና ባፈተታቸው ሊሰርዙ ካለመቻላቸው ባሻገር የኦነግ ታሪክ ተብሎ በአውንታዊ የሚጠቀስ ከክህደትና ባንዳነት በስተቀር ቀሽብርና አማራዎችና ትግሬዎች የኦሮሞን ምሁር ለመፍጨት ያካሄዱት ሴራ ነው ከማለት በስተቀር ሰልጥነናል ኢትዮጵያዊ አይደለንም ከማለት በስተቀር ለጻፈው ደብዳቤ ግልባጭ ለሻቢያ ከማለት በስተቀር የሚታማበት በጎ ስራ የለም። 50 አመት ሙሉ ውሸት። የውሸት ቋቶች ሁሉ 50 አመት ብለው 50 በላይ ውሸት እያሰሙን ነው። ማን ያውራ የነበረ ማን ይፎክር በመስኩ የተገኘ እንዲሉ ያልሰሩትን ሰራን ያልነበሩትን ሆን ብለው የሚቀጥፉት ሁሉ ራሳቸውን ከማጋለጥ ከማዋረድ በቀር ምንም ትርፍ አያገኙም። በተለይም አሌ የሚል ህዝብና መስከር ባልጠፋበት ኮሎኔሉ ካዲዮችን ሰብስቦ ይወታደር ቀን ብሎ ሸልሟቸዋል። እነዚህ ሳያገኛ የሚሸለሙ ሳይሆኑ በህዝብ ለፍርድ የሚቀርቡ ናቸው። ገንጣዮችና ዘመናዊ ባንዳዎች ታሪክን እንዳይቀሙን በየካቲት በዓል ዝክር የምንገባው ቃል ኪዳን አንፈቅድላችሁም እንታገላችኋለን የሚል ይሆናል። መሬት ላራሹን መፈክር ኦነግ አላነሳውም አልታገለለትም። ከጸረ ህዝብ አገዛዞች ጋር አብሮ የግፍና ግድያ ተባባሪ ሆኗል። አሶሳ፣ በደኖ፣ አርባጉጉ፣ አሰቦት ወዘተ ኦነግ ፍጅት ፈጸመ እንጂ እንደ ለውጥ ኃይል የሰራው ቅንጣትም የለም። ጭራሽ አቁ የምናውቀው ታሪክ ይህ ነው። ያንዳርጋቸው ጽጌና ብርሃኑ ነጋን የታሪክ ክስ ጽሑፎች ስናነብም ታሪክ ጊዜ ቢያልፍም እንደሚካሄድ መገንዘብ እንገደዳለን። የውሸት ልምድ ይወረሳል በሚል ደረጃ እንድንደመድም የሚታገለን ደግሞ አመራር ቢቀይሩም ጊዜ ቢያልፍም ሐሰትን መሰረት አድርጎ የቆመ ድርጅት ደግሞ መዋሸቱ የሚጠበቅ ነው ይታያልም። ኮሎኔሉ ዋሽቶና ቀባጥሮ የህዝብን ድጋፍ ሊያገኝ ሞክሮ ሳይውል ሳያድር ማንነቱን ተራዘረኛ መሆኑን ሊደብቅ አልቻለም። የውሸት ክምር ምን ቢሆን ምን አንድ የሰልጥ ፍሬ ውሸትን አይበልጥም አያሸንፍም። በዋለልኝ መኮንን ይኸው እስከዛሬ የቀጠለ መሰረተ ቢስ ክሳቸውን ለፍልፈዋል። የአዚናር እስረኞች መጽሐፍ ደራሲን መጻፍ አይችልም። ፈረንጆች ባህላችንን ደፈሩ ብሎ የተቃወመን አገር ወዳድ ኢትዮጵያዊ አይደለም ብለው በይፋ መለፈፋቸው ድረስ መሄዳቸውና በጀግናው ግድያ ላይ ተካፈሉት የሚል ወንጀለኛ ይህንኑ በአደባባይ ሊለፍፍ መድፈሩ የውሸትን አሸናፊነት መምጣቱን አያበስርም። ዛሬም ታሪክ ጠባቂዎች አሉ፣ ደመላሾች። ዛሬም ታሪክ ያረሱና የማያስቀሙ ጀግኖች አሉ። ዋሾቹ ሁሉ በከንቱ ነው የሚለፉት እንላቸዋለን። አብዛኛው የኦሮሞ ህዝብ አገሩን ኢትዮጵያን ይወዳል። ዘረኞቹ የኦሮሞማ ፋሽስቶች ህዝብን አይወክሉም፣ ጨፍጫፊና አውሬዎች ናቸው። ህዝብን ያሳፈሩ፣ ያሰቃዩ፣ የመረዙ ጊንጦች። የመረረው የፋኖ ኃይል ተነስቶ ባይገታቸው ከፈጁት በላይ ይፈጁን ነበር። ወደ ውድቀታቸው እየደረሱ ነውና በገማንበት እንግማማበት ከማለት ሌላ ምርጫ አጥተዋል። ፋኖን መከፋፈል መድህናችን ብለው ተያይዘውታል። ለዚህ እቅዳቸው ደግሞ ዋና ተባባሪያቸው ሆኖ ያገኙት ጥቂት ባዕድ አገር ነዋሪዎች፣ ቀጥረኞችና ባንዳዎች ናቸው። በገንዘብም በጎጥም ክፍፍልን አስፋፊ የተረገሙ የናጡት ነካሾች። ማውገዝ ሲያንሰን ነው፣ ንዴታችን ሲያንስ ነው። ስለዚህም ፋኖን ሊከፋፍሉ የሚጥሩትን ማክሸፍ ዋና ግዳጃችን ሊሆን ይገባዋል። ከፋኖ ጎን ከህዝብ ጎን በመቆም ከጠላቶች በያለበት በሚከሰቱበት ሁሉ አምረን ልንታገላቸው ግድ ይለናል። ፋኖን ከመሰሪዎቹ ተንኮልና ጥቃት ከተከላከልን ዘረኞቹን አሸንፈን የጋራ አገራችንን እናስከብራለን። ዘረኞች በትግላችን ይውደሙ። ድል ለኢትዮጵያ ህዝብ። ሁሉም የፖለቲካ እስረኞች በአስቸኳይ ይፈቱ።
Nagare ngati mata ka tabiyat awaji
የረቡ የካቲት 30 ቀን 2014 ዓ.ም ተመረጠ የፍኖተ ዲሞክራሲ ካተታ። አዎ የካተታ በፍኖተ ዲሞክራሲ ሬዲዮ የተላለፈው የካቲት 30 ቀን 2014 ዓ.ም ተመረጠ ነበር። ፈረፈነው ሲራ መክሸፍ አለበት። ምንሴው ፈልጉኛ አይልም ጥላቻ ነው። ከበሸቀጠ ዘረኝነት ጋር የበሰበሰ ጥላቻ። የኮሎኔሉ ዘረኛ ገዛስ ፖለቲካ በዘረኝነትና ጥላቻ ላይ የተመሰረተ መሆኑን ቢያንስ አብዛኛው የአገር ቤት ዜጋ አልሳተውም። አገዛዙ ፋኖ የተባለውን ኃይል መጥላቱ የሚጠበቅ ነው። ማለትም አገዛዙ ሊሸፋፍን ቢጠርም ጸረ ኢትዮጵያዊ ሲሆን ፋኖ የመጣው ሆነ በትግል የተሰማራው ኢትዮጵያን ለመጠበቅ በመሆኑ የሁለቱ አቋም የተጻረረ ነው። ኮሎኔሉና መንጋዎቹ ዋና ጣላት በሚል የሚፈርጁት ያው የፈረደበትን አማራ ነውና ከወያኔ ጋር ውሉ አድሮ መታረቃቸው የሚጠበቅ ሲሆን ሰላምና መረጋጋትን የምናገኘው ኦሮሚያን የምንመሰርተው አገር ወዳዶች ሲጠፉ ነው በማለታቸው በዚህ ረገድ ከሁሉም በላይ ጸረ አማራዎች ናቸው። ለዘረኞቹ የነገ ኢትዮጵያ በተለይ አማራው የደቀቀባት የኦሮሚያ በላይነት በሙሉ የተረጋገጠባት ኢትዮጵያን ኢትዮጵያ ያስባሏት ቅርሶች፣ ቋንቋ፣ ታሪክ፣ ሰንደቅ ዓላማ ተሰርዞ ተፍቆ በአንኖሌ መሰል ልቦለድ ተተክቶ ኮሎኔሉ የሚነግስባት አገር ስትሆን ነው። ማለትም ኢትዮጵያነቷ ሲጠፋ ማየትን ነው የሚፈልጉት። የርኩስ ዓላማ የወያኔ ወዳጆች በአዳንም ይጋሩታል። የአማራው ልዩ ህዝባዊ ኃይልና ፋኖ ባይኖር ኖሮ ኮሎኔል ግራኝ ሳይውል ሳያድር ፈርጥቶ ማድጋስካርም የሚቆም አልነበረም። የኮሎኔሉ ጦርነት ሻቢያ ገብቶ አቅጣጫ አስቀየረው እንጂ ያው አለዋለውና ሳይመታው ቀረ እንደሚሆን መገመት የሚቻል ነው። ከመቀሌ ፈርጥቶ ሲወጣ እነ አዳርቃይን አስረክቦ ያስመለሰ አስመስሎ ሲሮጥ ቦሎና ሰሜን ሸዋ ህዝብን ሲያስፈጅ ታየ እንጂ ጠንከር ፈርጠም ብሎ ወያኔን ቀርቶ አቅመቢሶቹንም አልተጋተረም። አሁንም የተጀመረው ሴራ ከወያኔ ጋር እርቅ መስርቶ የፈረንጆቹን ድጋፍ ማግኘት ነውና ይህ ሂደት በሚስጥር ተጀምሮ ቆይቶ አሁን ደግሞ ኮሎኔል ግራኝ ከወያኔ አደራድሩኝ ብሎ ልመናን ይዟል። ወያኔም ህዝብ በትግልና በመስዋዕትነት ያለቀቀውን ለመሬቶች መልሱልኝና እንደ ትላንት ምዕራብ ትግራይ ብዬ አማራውን አባረሬ አፋሩን አፈናቅዬ ልፈንጭበት ብሏቸዋል። ኮሎኔሉም ልመናውን ሲያጠፍ መሬቱን እመልስ ነበር ግን ፋኖና ህዝባዊ ኃይል የተባለው አማራው አስቸገረኝ ያላቸው ከብዙ አቅጣጫዎች ተዘግቧል። ሰሞኑን በሞጣ የሞከሩት አይነት ትጥቅ ማስፈታት በተደጋጋሚ ሲታይም ቆይቷል። ፋኖን መሪ አልባ ለማድረግም በእቅድ ሲሞክሩ ቆይተዋል። በትኩረት የተያያዙት ግን አማራውን ህዝብ በአውራጃዊነት ስሜት ለመከፋፈልና የሃይማኖት ልዩነትን መሰረት አድርገው ግጭትን ለማራገብ ነው። በዚህ እርኩስ ምሪታቸው የራሳችን ጠማማ እንዲሉ አማራዎች የሆኑ ራሳቸው አንዳንዶች ምሁር በሉምባዎች ህዝብን በአውራጃና በጎጥ ከፋፍለው ሊያዳክሙም እየጣሩ ናቸው። በአማራው እርስ በርሱ መሃል ልዩነትን ለመትከል ጎንደር ሲጠቃ ወሎን ምን አገባው፣ ሸዋው ሲፈጅ ጎጃም ምን ቸገረ የሚል የመነጣጠል ስሜትን ለማስፈን ፋኖ በጎጥ ደረጃ ተወስኖ ተከፋፍሎ ራሱን ለጥቃት አጋልጦ እንዲገኝ። ሐቁ ግን ወያኔ የቀማው መሬት የነገሌ ብቻ ሳይሆን የህዝብና የመላ ኢትዮጵያም ነው። የአውራጃዊነትን ስሜት አሽቀንጥሮ መጣል ግዴታ ነው። የጠባብ ብሔረተኝነት ስሜት ራሱ ለሀገራችን ጠንቅ ነው። አገር ሲባል ብሔር ብሔር ሲነሳ ጎጥና አውራጃን ህዝብን እንደ ሶማሊያ እርስ በርስ የሚያባላ የነ ኮሎኔል ግራኝ የፍጅት መርህ ነው። ፋኖን ለማፍረስ የጀመሩትን ሻጥር ሁሉ ከጥቅም ውጭ እናድርግ። ጠባብ ብሔረተኝነትም አውራጃዊነትም ይወገዱ። ደል ለኢትዮጵያ ህዝብ፣ አገር አድን ትግል። You're the one who's got the power.
የተጣረራቸውና አገሩን ያስቀደመ ሰይጣን ተብሎ ሲዋከብ ወይም ሲጋለጥ ሲገደል ሲታመስ ወይም እንደ ጋዳፊ ዲያብሎስ ተብሎ ሲገደል የተጎነበሰላቸው ግን ባላቸው የቅጥፈት አቅም ብልህ መሪ አዋቂ ዴሞክራሲያዊ ወዘተ በሚል ይሞገታል። እንደ ኮሎኔል ግራኝ በጠራራ ፀሐይ ተሻሽጦ አለችሎታ ብቃትና ስራው ባለም አቀፍ ደረጃ ለሽልማትም ይበቃል። ከጥንት ጀምሮ ያየነው ያወቅነው ነው። የዩክሬን መሪ ዛሬ ሰማይ ነፍክ ሙገሳን የሚያቀርቡለት መለስተኛ የኪነት ሰው የነበረ እንጂ በየትኛውም መስፈርት ከቭላድሚር ፑቲን የሚወዳደር የፖለቲካ ችሎታ ያለው ሰው አይደለም። ለአሜሪካና ለምዕራቡ ተጎንባሽነቱ ግን በእነሱ ዘንድ ሚሳን ለግሶታል። አሜሪካና ምዕራባውያን ከራሳቸው ጠባብ ፍላጎትና ጥቅም ውጭ ለዓለም ሕዝብ በተለይም ከተቆረ ምንም ደንታ እንደሌላቸው ዛሬም በከፋ አቋማቸው እየተረጋገጠ ነው። ጀርመንና ኖርዌይ የኢትዮጵያን የአፍሪካን ስደተኞች አሁንም ሊያባርሩ እየጣሩ የዩክሬንን ስደተኞች መቀበል ብቻ ሳይሆን በመላው ምዕራብ አውሮፓ በነጻ የመጓጓዝና የመስራትን መብት ቢያንስ ለአሁኑ ሰጥተዋቸዋል። ለነገሩ ህዝቡን የፈጀው ወያኔ አሜሪካና ምዕራቡ የሰጡት ማፈሪያ ድጋፍ ራሱ በቂ መረጃ ነው። ይኩሉ እያለ ዛሬም ወዳጅ ጌታችን ብለው የተነጠፉ ክፍሎች ማፈሪያም ወራጃም ቢባሉ ሲያንስ ነው። የአሜሪካ ሰልፏ ትላንትም ዛሬም ከጸረ ኢትዮጵያ ከሆኑት ጋር ነው። እባብ ስለሆዱ ይሄዳል በሆዱ እንደተባለው ጸረ ሩሲያነቷና የዩክሬን ደጋፊ በሉኝ ማለቷ ለጥቅሟ ስትል ብቻ ነው። ስንት ህዝብ የጨረሰው ወያኔ ላይ የረባ ማዕቀብ ስትል ሰማናት ስታደርግ ሳየናት። የሩዋንዳ ህዝብ ለፍጅት ሲደረግስ አላየሁም አይመለከተኝም ስትል አልታዘብናትም? አፍሪካውያን ስደተኞች የፍልስጤም ዜጎች አሁንም በስቃይ ማጥ ውስጥ አይደሉምን? የኩባ ህዝብ ላይ ማዕቀቡ መች ተነሳ? የፖለቲካ እስረኛውን ሙሚያ አቡ ጀማልንስ መች ፈቱት? ብዙ ብዙ ማለት እንችላለን። አገር ወዳድነትና ጸረ አሜሪካ ፖለቲካ አሁንም ተወራራሽ ናቸው። የአሜሪካ ቡችሎች እርማችሁን አውጡ። ድል ለኢትዮጵያ ህዝብ አገር አድን ትግል፣ ውድቀት ለባንዳና ዘረኛ መንጋ።
ሆዳም ሲሸከም የበላ ይመስለዋል። ለሆዳቸውና ለግል ጥቅማቸው ብቻ የተሰለፉ ወይም የቆሙ ሁሉ እይታቸው ከእንብርታቸው ሊርቅ አይችልም ተብሏል። ሆዳም ሲሸከም የበላ ይመስለዋል እንደተባለውም ነው። ያ ሁሉ ደም ፈሶ ህዝብ ስንት መከራና ሲየል ተቀብሎ ትግሉ በተንኮል ሲደናቀፍ ከዚህ ሂደት ፍርፋሪ እናገኛለን ያሉ ሆዳሞችና የስልጣን ጥመኞች ከመጠጥበት ለሹመኞቹ አድረው ሲያረጠርጡ ማየት መገደዳችን ሀቅ ነው። አንጃና ግራንጃዎችም ወያኔ ለአመታት ሲመኛው የነበረውን ጸራይ ሀፓጥቃት ሊያሟሉ ቅሌትን ተቀብለው ከሹሞቹ የጨቀየጭ አማስር ወድቀዋል። ተቃዋሚነን ብለው ሲያደናግሩ የቆዩ ቡድኖችና ግለሰቦችም በሐቀኛ ይዘታቸው ማን እንደሆኑ ለማወቅም እድል አግኝተናል። ሆዳሞቹ የበሉ መሰላቸው እንጂ ምን አገኙ? በርግጥ የብሔር ጠባቦችና ገንጣዮች አመቺ ሁኔታ የመጣላቸው መስሏቸው በሚጠሉት ህዝብ ላይ ሁሉ ግድያቸውን አጧጥፈዋል። በአሰቦት አዛውንት ላይ መፎከርም ጀብዱ መስሏቸው እንደገና በወንጀል ሲጨማለቁ ለማየት በቅተናል። የነዚህን በዚህ እንተዋውና የትግሉ አካል ነበርን ባዮቹ ምን ተጠቀሙ? ምን አገኙ? ምን አተረፉ ለህዝብ? መልሱ ምንም ነው መሰላቸው እንጂ ያገኙት የለም። ከደራቸው ይፋ ወጣ እንጂ የጨፈሩትና ያጫፈሩት አሳፍሯቸዋል። ጥቂቶቹ በመጡበት ከመጡበት ሲመለሱ ሌሎች ተከታይ መሆናቸውን እያየን ነው። ህዝብና ጓዶቻቸውን ክደው ማፈሪያ የሆኑትም ምንም ቢጎነበሱ የተመኙትን የሚያገኙ አይሆኑም። ያባነን ሊሉ የቃጣቸው አዛውንት አንጃዎች ድርጅታችን ያሉትና ጓዶች በወያኔ ሲዘለፉ እንኳን መከላከል ተስኗቸው ሲርበተበሱ ታይተዋል። የጭምትነታቸው መንበርከካቸው ግን የሚያመጣላቸው ሽልማት የሚኖር አይመስልም። ሹሙ ሊሾማቸው የሚቋምጡ የራሱ ሰዎች ገና ብዙ ናቸው። የአማራውን ህዝብ ትግል መራን ያሉትም ዋሾች ቢሆኑ ህዝብ ይህን እውቅና ስላልሰጣቸው ተንጓለው የመቅረት አደጋ ላይ እንዳሉ ለሁሉም ምስጢር አይደለም። በሁሉም ገዢዎችና አሽቃባጮቻቸው ተንቀው የነበሩ ህዝቦች አማራ፣ አፋር፣ የደቡብ፣ አኝዋክ ወዘተ መብታቸውን ሊያስከብሩ ተነስተዋልና በስማቸው የነገዱ ሁሉ ሀፍረት መከናነባቸው እጣ ክፍላቸው መሆኑ አልቀረም። የገለማውን ስራት ለማስቀጠል ሹሞቹ ሲምዱ ሲገዘቱ ሰየው ብሎ ተቀብሎ የሽግግርን ሂደት እንዲያውም አውግዞ ለወያኔ የምርጫ ቧል ትራሳቸውን ያጭቱ ሁሉ ከህዝብ ጋራ መውጣታቸው ይፋ ሆኗል፣ ተረጋግጧል። ለነገሩ በወያኔ ህግ መሰረት ለምርጫ መዝገባ የሚያስፈልጋቸውን ፊርማ ቁጥር እንኳን ያሟሉ ያልቻሉና የሚችሉም ያይደሉ ናቸው። ያው ወያኔ ሸፋፍኖ መዝግቦ በሉ በቧልት ያጅቡኝ እስካላላቸው ድረስ ማለት ነው። ከመጥበስ ህዝብን ከርተው ከወያኔ ጎራ የገቡት ሁሉ የሹሙ ጎራ ደግሞ የወያኔ እንጂ የህዝብ አይደለምና አንጃ ግራንጃዎቹን ባንዳዎቹን ጭምር ብዙም ሳይርቅ አስከፊ ውድቀት መተናነባቸው የማይቀር ለመሆኑ ምንም ጥርጥር የለንም። ወራት አልፈዋል። መጪዎቹ ወራት ያገዛዙን ቀውስ እንጂ ጥንካሬ የሚያሰሙን የሚያሳዩን አይሆኑም። የሹሞቹ ቀውስ ተባብሷል፣ መውጫ ቀዳዳቸው ጠቧል። ወያኔ ያዘጋጀውን ፈንጂ ሁሉ አፈንድቶ አሽመድምዷቸዋል። ጮሌ የሆኑ መስሏቸው በጠባብ ብሔረተኝነት የሰበሰቧቸው ጽንፈኛ ቡድኖች ራሳቸውም ራስ ምታት ሆነውባቸዋል። ሰለባ ሆኖ የባጀውን ህዝብ ከፋፍሎና አሽመድምዶ ለማቆየት ብዙ ሴራ ቢጎነጎንም ኢትዮጵያዊነት ላይ ጥቃት በማድረስ ላይ ያሉት አስመሳዮች የዚህም አካል ናቸው። ህዝብ ግን አገሩን ለማስከበርና ወያኔን ለማውደም ትግሉን በመቀጠል ላይ ነው። እንቅፋት የሆኑ ሹሞች የህዝብን ፍላጎት ካላዳመጡና ካላሟሉ የገማውን ስርዓት እናስቀጥላለን ካሉ መጨረሻቸው ያጭር ጊዜ ውድቀት መሆኑ ምንም አያጠራጥርም። ህዝብና የሽግግርን ሂደት ክደው ከሹሞቹ ስር የወደቁትም ከሳደሮች እንዲሁ መጨረሻቸው የሚያምር አይሆንም። ወዳጆቻቸው ነን ያሉ በጊዜ ወደ መጡበት እንዲመለሱ መምከራቸው አለ ምክንያት አይደለም ማለትም እንችላለን። ሆዳቸው ያሸንፋቸዋል ወይስ በጎ ምክርን ያዳምጣሉ ለሚለው መልስ የምናየው ይሆናል። ዋናው ሌላ ነጥብ ግን ሹሙን ከቦታው ያደረሱት አሜሪካኖች ራሳቸው ሹሙ የተሳሳተ ምርጫ ነው ብለው መደምደም መጀመራቸው ነው። ተወዳጅነቱ ሆነ ችሎታው ተጋኖ ነበር ማለት የጀመሩት አሜሪካኖች ከመጣዱ ወደ እሳቱ እየሆነ ነው ያሉትን የኢትዮጵያ ሁኔታ በተመለከተ ሹሙ አባባሰ እንጂ ችግሮቹን ሊያረግብ ሊፈታ የሚችል አይደለም ብለው እየደመደሙበት ነው ተብሏል። ይህ ደግሞ ችኩሎቹንና በባዕት ዛ ሹሞቹ ስር የወደቁትን ቀጥረኞች ሁሉ ሊያሳስብ የሚገባ ክስተት ነው። በዚህ ሁኔታ ባዕዳንን መውቀስ መፍትሄ አይደለም። ለብሔራዊ ጥቅማቸው ያመኑበትን ይሰራሉ እንጂ የኢትዮጵያን ጥቅም ሊያስቀድሙ አይጠበቅም። ወቀሳውና ውግዘቱ የሚመለከተው ሹሞቹና አጫፋሪዎቹን ወያኔን ነው። የተመኙትን ጥቅም ያላገኙትን ከርሳደሮች ነው መውቀስ። ነውና የተለወጠ ምንም የለምና ትግላችን በነበረው ይዘትና ግለት መቀጠሉ የግድ ነው። በወያኔ ላይ ሲወሰድ የነበረው እርምጃ ሁሉ ተጠናክሮ ተስፋፍቶ መታየት ይኖርበታል። ማዕቀቡ፣ አድማው፣ ሻጥርና ጥቃቱ ማገርሸትና መቀጠሉ አስፈላጊ ነው። እንደ ከዚህ ቀደሙ አንድነትን አጠናክሮ ጠባቦችን ሁሉ ማሳፈርም ቅድሚያ ሊሰጠው የሚገባ ነው። ኢትዮጵያዊነትን ትቶ ወደ ጎጥ መዝቀጡም የማይሞከር የማይታሰብ መሆን አለበት። ተቃውሞውን መጠናከር አለበት እንጂ ለውጥ የመጣ ይመስል የህዝብ መሰረታዊ ጥያቄዎች ምላሽ ያገኙ ይመስል ወያኔ ያበቃለት የተወገደ ይመስል ትግልን ማቆም ማቀስቀስ አገርን በከፍተኛ ደረጃ መጉዳት ይሆናል። በዚህ ላይ ምንም ብዥታ ሊኖር አይገባም። በሹሞቹ ቀመርና እቅድ መሰረት በቀደዱልን ቦይ ከፈሰስ በሚቆጣጠሩት ምርጫ አጃቢዎቻቸው ይገቡና በወያኔ ኢህአዴግ አሸናፊነት ጥቂት በርጩማዎችን ይለገታሉ። ጥቂት ለመጪው ዓመታት ወያኔና ሹሞቹ ባጀብ ይከተላሉ ማለት ነው። ቀደም ያየነው ነው። ተቃዋሚ ተብዮች ፓርላማ ሲገቡና ኢምንትነታቸው በአደባባይ ሲያረጋግጡ መሳለቂያ ሲሆኑ ለውጥ ግድ የሚላቸው እርምጃዎች አልተወሰዱም የሚወሰዱም አይደሉም። ለውጥ መሰል ማደናገሪያዎች ናቸው የበዙት። የወያኔ አዋጆችና ጸረ ኢትዮጵያ ህጎች አልተሻሩም። የወያኔ መዘዝ ሰንኮፉ ከስሩ አልተነቀለም አልተወገደም። ኦህዴድ ስም ቀየረ አልቀየረ የኢህአዴግ ልጅ ነው። ኢህአዴግ ደግሞ የደደቢቱ ወያኔ ውላጅ ነው። ለነበር ነበር እንኳን ሌላ ማለት የሚቻል አይደለም። ሹሙ ኢህአዴግን አድሰን እናስቀጥላለን ሲልና ለሻቢያም ለደብረ ጽዮንም ሲቅረሰለስ ያየነው ምላስ አድጦትና ትሁት ሆኖ ሳይሆን የልቡን ሆኖበት የግድ ሆኖበት ጠባዩ ይዘቱ ሆኖ ነው። ሌላ መመኘትና ባጉል ተስፋ መናጥ ቢበዛ አጓት እንጂ ቅቤ አያስገኝም። በተስፋ የሚኖር በምኞት መሞት እንደሚችልም የጠፋን ሀቅ አይደለም። ትግልን መቀጠል ከግባችን ለመድረስ ወሳኝ እንደመሆኑ መጠን ትግላችን እንደገና መፋፋምና መስፋፋት መቀጠል ይኖርበታል። የሚያስተግሉን መፈክሮች አሰባስበው በትግል የሚያስተማሩን መሰረታዊ ጥያቄዎች በርካታ ናቸው። የሰላም ሰበካውም በቅድሚያ ሰላም የነሱትን ኃይሎች የሚመለከት እንጂ ከተበደለው ህዝብ መጠየቅ ያለበት አይደለም። ህዝብማ በጭቆና ተቀፍድዶ እየተሰቃየ ነው። መብትና ሰላምን ተነፍጓል። ሰላም አጥቶ ተበድሏል። ወንጀለኞቹ ናቸው አደብ እንዲገዙ መብት እንዲያከብሩ ሰላም መንሳታቸውን እንዲያቆሙ መደረግ መገደድ ያለባቸው። ሰላም ያጣ ህዝብማ የተበደለና አገሩን ሊያጣ ያለ ህዝብማ አገሩን ለማዳን መብቱን ለማስከበር ሰላምና ብልጽግናን ለመጎናጸፍ ባለው አቅም ሁሉ በሁሉም መስ ሁለገብ ትግሉን መቀጠል ማፋፋም አለበት። ለወሳኙ አገር አድን ትግል በህብረት እንነሳ። ጸረ ወያኔ ጸረ ኢህአዴግ ትግላችንን ለድል እናብቃው። ድል ለኢትዮጵያዊነት።
አደራ ሆዴን ለጠገቡ ለማይጠጉ ቀዳዳ አንስሮች ለምንም ምንም ሳልመጥ ምንንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም። አሙኝ ሌሎቹ አካላቴን ይገብራለሁኝ። ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ። ግን ወዲያትም ጥው አሁንም ማደራ እንዲህ ሃሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዚአብሔር እንስሳ ነው ማኖሪያ ለእንጀራ። የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ምንም ሳይቀር ምንንም ሙሰዱት ምንም ነው ብላችሁ ምንንም አትተውት። እንደዚህ የሰሩት ይሄን የተሰሩት እገሌና ገሌ ብሎ የሚመሰክር ነውና በማየት አይኔን አፍሳችሁ ወበጋስ ገብሁለት አይቼ እንዳላየው ሆኜ የኖርኩበት አይናለው በመባል እንዳታልልበት። ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት። ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለክሶ እንዳልረዳበት። አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጥንጥኝ እንዳልልባችሁ። ያው ባጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት። ግን አደራችሁን ሐሞት እና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀብበት። ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ ካሌን ወድቃ አድርጉት። ይህን ያን አይልም ምርጫ አውቀምሱ ጠግቦ የሚያድር ነው ባሰስ በገሰሱ። ብቻ ሆዴን አይራበው ስጡት እንዳትራሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የስጋዬን ተብላ እናን ሰውነቴን እኔ እንጀራ ልብላ። ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ ይኖራለሁ። ከሰው መሆን ቅመም ምስጥረ አተታ ሰውን የምትለየው ከእንስሳት ተርታ በውስጤ ማትኖር አንዲትም ጠብታ ለሆዴ በሆዴ አስቤ ይኖራለሁ በአእምሮዬ ፈንታ።
አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን። ሁኔታ ሲገለባበት ወርቅ ይረክሳል መዳብ ይነግሳል። ትውልድ አረማሞ ሲሆን ጀግና ይገፋል ዘረኛ ይገናል። ለኢትዮጵያ አገራቸውና ወገናቸው በጎራ እየሰነቁና ባለውለታ የሚባሉ ትውልዶች በኢትዮጵያ ምድር የመፈጠራቸውን ያህል ኢትዮጵያን ካላፈረስ ህዝብን ካላጫረስ አገርን እና ህዝብን ካላዋረድን ባይ አረማሞ ትውልዶች መፈጠራቸውን ዛሬ እንደብቀው ወይም እናድበስብሰው ብንልም የማይሆን ነገር ነው። ያደባባይ ሚስተር ሆኗልና ነው። ትውልድ በተቃርኖሽ የተሞላ መሆን አለ የማይባል ሊባልም የማይችል መሆኑን የህብረተሰብ እድገት ህግጋት የሚመሰክሩት እውነት ነው። የኢትዮጵያው ግን ጠርዝ የረገጠና መረን የለቀቀ መሆኑ ብቻ ሳይሆን በየትኛውም የዓለማችን ክፍል ያልተስተዋለና ረጋ ሰራሽ መሆኑ ነውረኛም ጸያፍም ያስብለዋል። ህገወጥ ነው የሚያስብለዋል። ትውልድ በእድሜ አቻነት አንድ ነው ወይም ተመሳሳይ ነው ከሚባልበት ጭብጥ ይልቅ ባላቸው ፖለቲካዊ ኢኮኖሚያዊና ለሀገሩ በሚሰጣቸው አመለካከቶቹ ዓላማዎቹና ግቦቹ የሚለያይበት ጭብጥ የበለጠ ጎልቶ ይወጣል። ትውልድ በእድሜ አቻነት ብቻ የማይከፈል መሆኑን የማህበራዊ ሳይንስ ዕውቀት ዘርፍም ዝርዝሮ ያስቀምጣል። መከፋፈያ ዘዴዎችንና ቀመሮችንም በግልጽ ያስቀምጣል። በኢትዮጵያ ባለፉት 5-10 ዓመታት ውስጥ ስለ ኢትዮጵያ ትውልዶች የተጻፉ የውሸት ድርጊቶች፣ የተደመጡ ልሳኖች፣ ተደረጉ የተባሉ የውሸት ጥናት ተብዬ ድምዳሜዎች ከዚህ እውነት ጋር በእጅጉ የተጣረሱ ናቸው። በውስጣቸው እኩይ ዓላማዎችና ተግባራቶችን ከግል ፍላጎቶች ጋር ያጣመሩ በመሆናቸው አሳፋሪዎችም ነውር ተግባራቶችም ነበሩ። ዛሬም ያው ናቸው። ውጤታቸው ደግሞ ከምንም በላይ አንገብጋቢና እጅግ የሚያስቆጭ መሆኑንም እያየነው ነውና እየተመለከትነው ነው። ይህ ትውልድን ባንዳውን ከጀግና፣ ገንቢውን ከአፍራሹ፣ የዴሞክራሲ አርበኛውን ከጸረ ዴሞክራሲያዊው እያደባለቁ ባንድ ቅርጫት የማስቀመጥና የመፈረጅ እኩይ ተግባር ዛሬ የተጀመረ አይደለም። በፋሽስታዊው ደርግ ተጀምሮ እየተንከባለለ መጥቶ ከዛሬ የደረሰ መሆኑን መካድ በፍጹም አይቻልም። ከ1960ዎቹ ትውልዶች ውስጥ አስተላለፋቸው፣ ዓላማና ተግባራቸው በርካታ የሚባሉ የትውልድ አጥሮች ተፈጥረው ነበር። በርካታ የሚባሉት ቡድኖች በጠባብ የጎጠኝነት አጥሩ የታጠሩ መሆናቸው ብቻ ሳይሆን ዓላማና ተግባራቸው ጸረ ኢትዮጵያና ጸረ ኢትዮጵያዊነት ነበር። ሁሉም የውሸት ትርክት የተጠናወታቸው ያስተሳሰብ ድሆች ነበሩ። የሻቢያን የኤርትራ ጥያቄ የቅኝ ግዛት ጥያቄ ስለሆነ መፍትሄው መገንጠል ብቻ ነውን ያስታውሳል። የወያኔዎችን ትግራይን በመገንጠል ነጻ የትግራይ ሪፐብሊክን እንገነባለን ብቻ ሳይሆን ከገዢ ስርዓት የበለጠ የአማራውን ህዝብ በጠላትነት ማስቀመጣቸው ያስተሳሰብ ድህነታቸውን ማሳያ መነጽር መሆኑን መረዳት ይቻላል። የነኦነግን በኢትዮጵያዊነታቸው እንደራደራለንና እኛም እንገነጠላለን አቋማቸውን ልብ ይሏል። እንደ ኦብነግንና የመሳሰሉትን ለአብነት ማንሳት ይቻላል። ፋሽስታዊው ደርግና በዙሪያው ያሰባሰባቸው እነ መኢሶን፣ ወዝሊግ፣ ኢጫት፣ አንጃዎችና መሰሎቹ ደግሞ ባንዳዎችና ምንደኞች መሆናቸው ብቻ ሳይሆን ያረመኔያዊ ተግባራቶቻቸው ውጤት ይኸው እስከዛሬ ተመዝዞ አላልቅ ብሎናል። በዚህ ዘመን ከነዚህ ፋሽስታዊ ባንዳዎች፣ አንጃዎች፣ ጠባብና ዘረኛ ቡድኖች በተቃራኒው ምናልባትም ኢትዮጵያ እንደገና ደግማ ለመፍጠር ብዙ ጊዜም ትውልድ የሚፈጅባትን የኢሃፓውን ትውልድ ፈጥራ ነበር። ይህ ትውልድ በመጡቅ የፖለቲካ ብስለቱ፣ ባላማና ትግል ጽናቱ፣ በዲሞክራሲያዊ ባህል ጥንካሬው፣ በአፍቅሮተ ሀገሩና ወገኑ እንዲሁም በአማራጭ የፖለቲካ ፕሮግራሞቹ ትክክለኛነት አንጻር ሲገመገም ትውልዱ ከነበረበት ወደፊት ቀድሞ የተፈጠረ ነበር ቢባል እውነትን መመስከር እንጂ ግነት የሚባል ሊሆን አይችልም። የዚህ ትውልድ ጩኸትና መታገያ መፈክሮቹ ዴሞክራሲ ያለ ገደብ፣ የሕግ የበላይነት ይረጋገጥ፣ የብሔረሰብ የሃይማኖት የጾታ እኩልነት ይከበር፣ መሬት ላራሹ ይሁን፣ ጊዜያዊ የሽግግር መንግስት ይቋቋም፣ ወዘተ አንኳር ጥያቄዎቹ ነበሩ። ይኸው እስከዛሬም መመለስ ባለመቻላቸው ትውልድ ተሻግረው የዛሬውም ትውልድ መሰረታዊ ጥያቄዎች ሆነዋል። ታዲያ ኢሃፓ በኢትዮጵያዊነቱና ኢትዮጵያን አፍቃሪነቱ እንዲሁም ዴሞክራሲያዊ ባህሉ በፋሽስታዊ ደርጎች ተጨፍጭፏል፣ ተሰቃይቷል፣ ተሰዷል። በእነዚሁ ዘረኛና ጠባብ ድርጅቶች በቡድንም ሆነ በተናጠል በተለያዩ ቦታዎችና ጊዜያቶች ጥቃት ተፈጽሞበታል። በኢሃፓ ኢሃሳ ላይ ጥይት ያልተኮሰ፣ ጦርነት ያላወጀ፣ በትግሉ ላይ መሰናክል ያልፈጠረ አልነበረም። ምክንያቱ ደግሞ ሌላ ምንም ሳይሆን ኢትዮጵያዊነቱ ብቻ ነው። ኢትዮጵያዊነቱ መከበሪያው መሆን ሲገባው መሰደቢያውም ሆኖ ነበር። አባ ኢትዮጵያ መባል ስድብ ከተባለ፣ በኢሃፓ ኢሃሳ ላይ የዘረኞችና ጠባቦች የተባበረ ጥቃት ከተነሳ፣ በ1970 ዓመተ ምህረት ወያኔና ሻቢያ ተባብረው ሲወጉት፣ የደርግ ጦር ከአዲግራት ተነስቶ በደጋ ሐሙስ አድርጎ በሳልሲ ተራራዎች ላይ በመመሸግ ካሲምባ በስተደቡብ አቅጣጫ ከበባ አድርጎ ድጋፍ ሲሰጥ እንደነበር ሲታወሰኝ ይነዝረኛል ይደነዝዘኛልም። በጎንደርስ የደባርቅ አውራጃ አስተዳዳሪና የደርጋባል የነበረው መቶ አለቃ ገብረ ሕይወት የወያኔ አባል በመሆን ከወያኔ ጋር በመተባበር ጥቃት አልፈጸመምን? ፈጽሟል። ፋሽስታዊ ደርግ አገርና ወገን ከሃዲ እንደነበሩት ወያኔና ሻቢያ ወይም ኦነግ አገር ገንጣይ አስገንጣይ የፔትሮ ዶላር ምንደኛ የአሜሪካ ቅጥረኛ የሶማሌው ዚያድ ባሬ ተባባሪ ወዘተ ይያልና በጭራቅ ያስመሰለ ይቀሰቀስበትና ያስተምርበት አልነበረምን? የ1960ዎቹን ትውልዶች ባንድ ቅርጫት መጠቅለልና መፈረጅ በፋሽስታዊው ደርግ የተጀመረ እንጂ የዛሬ አዲስ ነገር አይደለም የሚባለው ለዚህ ነው። ፋሽስታዊው ደርግ ለኢትዮጵያ ልዕልና መጠበቅ በህዝብ አፍቃሪነቱ ለዲሞክራሲ መርህ ተገዥነቱ በትግል ጽናቱ ወደር የማይገኝለት የሃፓውን ትውልድ ጨፍጭፎ በመጨረሱ የዛሬው ቅጥያጣ የሀገሪቱ ፖለቲካ ኢኮኖሚያዊና ማህበራዊ ቀውስ ከዚህ እንዲደርስ አደረገ ተብሎ በመንስኤነት ተጠቃሽ ባልሆነ ነበር። አገሪቱን ተከላካይ ትውልድ አልባ አገር አድርጎ ለዛሬዎቹ አውሬ መሰል ጨካኞች እጅ ላይ ኢትዮጵያም ባልወደቀች ነበር። የንባብ አቅም ውሱን በሆነበት የህብረተሰብ ክፍል ጅምላ ወንጀላቸው ያደረሰው ውዥንብር በቀላል የሚታይ አይደለም። ኢትዮጵያንና ዜጎቿን ለ17 ዓመታት የቁም ስቃይ ያሳየው ፋሽስታዊ ደርግ ሲወገድ በጭራቅ የሚመሰለው ወያኔ ሲወገድ ደግሞ ኦዴፓ የተባለው ዘረኛ የኦሮሞ ጽንፈኛ የተደረገው ከእሳት ወደ ረመጥ የሚባል የስልጣን ፍርርቅ ነው። ለዚህ ነው ዛሬ ብዙዎች ይህን ክስተት ሁለተኛው ግፍ ልብስ የሊገፍ ሶስተኛው ጀርባ የሊገፍ እያሉ ሲዛበቱ የሚደመጡት። ሁሉም ዘረኞች አረመኔዎች ናቸው። ሁሉም ዘረኞች ጸረ ኢትዮጵያና ጸረ ኢትዮጵያዊነት የሰረጸባቸው ናቸው። ጸረ ዴሞክራሲና ጸረ ሰላም ናቸው። ወያኔም ሆነ ኦዴፓ የውሸት ትርክት የጉዞ ምርኩዛቸው ነው። ስለ ውሸት ትርክት ካነሳን እነ ወያኔን ምን ተቀማቸው ብለን ብንጠይቅ በተለይ ለወያኔ በእውነትና ውሸት ተቀባይ ትውልድ መካከል የትውልድ ክፍተት እንዲፈጠርለት ረድቶታል። የራስ መንገሻ ስዩም ትውልድ የትግራይ አስተዳደር ወይም ህዝብ ከተከዜ ማዶ በእነሱ ዘመንም ሆነ በአባቶቻቸው ወይም በአያቶቻቸው ግዛት እንዳልነበራቸው በትክክል የሚያውቅ ትውልድ ነው። ይህን እውነት ከዕለታት በአንድ ቀን በአሜሪካ ድምፅ የሬዲዮ ፕሮግራም ተጠይቀው በተናገሩ ከጥቂት ቀናት በኋላ ማስተባበያ እንዲሰጡ መገደዳቸውን አድምጠናል። ዛሬ ይህን እውነት የሚያውቀው የትግራይ ተወላጅ ቁጥር እየተመናመነ ሄዷል። የዛሬዎቹ በወያኔ ዘመን ተወልደው ያደጉ በመሆናቸውና ይህን የውሸት ትርክት እየተጋቱ ያደጉ በመሆናቸው ይህን ውሸት እውነት የሚል እንጂ ሐሰት የሚል ትውልድ ማግኘት የሚከብድ ይመስለኛል። ውሸት ሲደጋገም እውነት ይመስላል በሚለው እውነተኛ አባባል በዛሬው የትግራይ ትውልድ ላይ አልሰረጸም ማለት አይቻልም። የኦዴፓ ብልጽግናዎችና ወነጎችም የአዲስ አበባና ወሎ ኬንያ የውሸት ትርክት ስር ሰደድ ባይሆንም ዓላማና ግቡ ይህን የትውልድ ክፍተት በኦሮሞ ተወላጅ ወጣቶች ውስጥ ለማስረጽ ነው። እነዚህ የውሸት ትርክቶች ምንጮቻቸው ህሊና ቢስ ከሆኑ ስሜታዊ ዘረኞች የፈለቁ በመሆናቸው ከእውነተኛው ታሪክ ጋር የተጣረሱ ከኢትዮጵያ ግንባታና ከኢትዮጵያዊነት ማቆጥቆጥ ጋር የሚጋጩ በመሆናቸው ከልብ ከህሊና የሚወገዙ እንጂ በስሜታዊነት የሚደገፉ አይደሉም። ለትግራይም ሆነ ለኦሮሞ ህዝብ የሚጎዱ እንጂ የሚጠቅሙ አይደሉም። ውሸት ለማንም በምንም አለመጥቀሙ ብቻ ሳይሆን ዛሬ በስሜት የሰከረው ሁሉ ወደ ህሊናው ሲመለስ በተናጠልም ሆነ በቡድን አሳፋሪና አዋራጅ ተግባር ሊባል እንደሚችል ከወዲሁ መናገር ይቻላል። ዛሬ ጊዜ ሰጥቶናል ብለው በየቦታው ቢያንባርቁም መጥፋት መዋረዳቸው የማይቀር ነው። እውነት ትቆሰምናለች እንጂ አትጠፋም። እነዚህ ራሳቸውን አዋርደው ኢትዮጵያ ሀገራችንና ልጆቿን ያዋረዱ ፋሽስቶች ዘረኞችና ጠባቦች በጫንቃችን ላይ የተኮፈሱት ባለመተባበራችን ብቻ ነው። የዛሬዎቹ ወያኔ ኢህአዴግም ሆነ ኦዴፓ ብልጽግና ለዛሬዋ ኢትዮጵያ የሚመጥኑ አይደሉም። ካኩሪ ኢትዮጵያዊ ፍቅሩ ዝንፍ ያላለው ኢህአፓ ከጽኑ የትግል ዓላማው ሸብረክ ያላለው ኢህአፓ አኩሪ ታሪኩ ካልጎደፈው ኢህአፓ በዲሞክራሲ ባህሉና በትግል ጽናቱ ጎልቶም ቢታየው ኢህአፓ ለዛሬዋ ኢትዮጵያ በርግጥ ይመጥናታል ይገባታልም። ያባ አይደለም ለኢትዮጵያና ኢትዮጵያውያን ዘረኞቹ የተበላሸ አስተሳሰብና አመለካከት ነጻ መሆን የሚረዳቸው የኢህአፓ የዲሞክራሲ መርህ ተከል አስተሳሰብና አመለካከት ብቻ ነው። ቀውስ ሲበዛ ሁኔታ ሲገለባበት ወርቅ ይረክሳል፣ መዳብ ይነግሳል። ትውልድ አረማሞ ሲሆን ጀግና ወደ ዳር ይገፋል፣ ዘረኛ ይገናል የሚለው የዛሬው ዘላቂ መሳይ ግን የሚጠፋ አስተሳሰብ መጥፋትና መወገድ የሚችለው የኢህአፓን ዓላማና ትግል ስንደግፍ በዙሪያው ስንሰባሰብና ስንደራጅ ብቻ ነው። ያን ጊዜ ዘረኞች ይከስማሉ፣ ኢትዮጵያም አቸናፊ ትሆናለች። የሐሙስ የካቲት 24 ቀን 2014 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ። ልጡ የተራሰ መቃብሩ የተማሰ አገዛዝ። የኮሎኔሉ አገዛዝ እንደ ቅንብር ሆነ ሌላ ወደ መቃብሩ ጉዞ መጀመሩ የሚካድ አይደለም። አወዳደቄን ያሳምረው ብሎ መጸለዩን ለራሱ ትህተንለት፣ በእኛ በኩል ውድቀቱ እንዲፋጠን ያለንን ፍላጎት ከግብ ለማድረስ እንጥራለን። ሲወድቅም አገራችንን በጥፋት እጁ አተራምሶና ጎርቶ እንዳይሆንም እንከላከላለን። ለዚህ ሁሉ ነው የሕዝብ የህብረት ትግል አስፈላጊና ወሳኝ ነው የምንለው። በተጨባጭ በአሁኑ ጊዜ ሕዝባዊ ኃይሎችና ፋኖዎች ኃይላቸውን አስተባብረው ወያኔ ወዳለበት በመዝመት ሊያጠቁትና ሊያሽመደምዱት ያስፈልጋል። ከመላ ኢትዮጵያ የተሰባሰበ ኃይል ማለት ነው። እነ ኮሎኔል አማራ አፋር ይጨርሱ እንጂ ወያኔን ይወጋሉ ብሎ መጠበቅ ዘበት ነው። ከወያኔ ጋር ፈረንጅ ባስ ጀመራቸው የምስጢር ድርድር ከጦርነቱ በፊት የነበረው ክልል እንደሚከበርና የአማራው ፋኖ ከያዘው መሬት እንደሚለቅ ከወዲሁ ተስማምተዋል። በመሆኑም ዋናው ትኩረታቸው የትግራይን መሬት ወስዷል የሚባለውን የአማራ ፋኖን ህዝባዊ ኃይል ማፍረስ መበታተን ነው። ሴራው ተጀምሮ ሊገዙ የሚችሉ ባንዳዎችም ተገዝተዋል። ራሱን በአዴን ይል የነበረውና የዛሬው አዴፓ ብልጽግና አማራውን በአውራጃዊነት መከፋፈል፣ በኦነግ ጠባቦች ማስጠቃትና በተቻለ መጠንም ትጥቅ ማስፈታት ግዳጅ ተሰጥቶታል። ከጎንደር አዲስ አበባ፣ ከባህር ዳር አዲስ አበባ ምልልስ የበዛው አለ ነገር አይደለም። ኮሎኔሉ ከወያኔ ጋር በራሱ ስልጣን ዙሪያ ሊደራደር አይፈልግምና ህዝብ ደሙን አፍስሶ ያስመለሰውን መሬት ለወያኔ ሰጥቶ እዚያ በጠበላችሁ ሌላውን ተውልኝ ሊል ወስኗል። ህዝብ ይህን አውቆ ከወዲሁ ሊዘጋጅና ለቀጣይ ትግል ሊደራጅ ይገባዋል። በዚህ በኩል ቀጥሎ ያለው የሱዳን ህዝብ ትግል ትምህርት ሰጪ ነው። በመንገድ ላይ በአምስት ብር ይገዛ የነበረ ቡና ዛሬ 15 ብር መግባቱ ኑሮ ውድነት ምን ያህል ዜጎችን እየጎዳ እንዳለ ጠቋሚ ነው። ኮሎኔሉ ግን ስጋ ቤቶች ሞልተው ተጨናንቀው አይቻለሁና ምንም ችግር የለም ባይ ነው። እንዲህ ነው የኢኮኖሚ ትንተና። ባለው ዓለም አቀፍ ሁኔታ የዋጋ መናር ይበልጥ ይጨምራል ያሉ ክፍሎች በአሁኑ ጊዜም ቢሆን በኢትዮጵያ ያለው የኑሮ ውድነት ከዚህ በፊት ታይቶ አይታወቅም ብለዋል። ረሃብ በሚሊዮኖች እያጠቃ ሲሆን መንገዳዳሪው ቁጥር እጥፍ ድርብ የሆነ መገኘቱን ያጋለጡ ክፍሎች የደህንነት ማጥፋት የወደቀው የህዝብ ቁጥር በሚያሰቅቅ ደረጃ ጨምሯል። የኑሮ ውድነትን በመቃወም ህዝባዊ ትግልና ተቃውሞ መፈንዳቱ የግድ ነው። ሁሉንም ይመለከታል፣ ብዙውንም ያስተባብራል። ከዚህ አንፃር እንቅፋት ሆነው የተገኙት ሰላም ሰባኪ የሆኑ አንዳንድ ኃይሎችና የፖለቲካ መሪነን ባዮች ናቸው። በሰላም ትግል ሽፋን ለአገዛዙ ድጋፍ ሰጪ መሆን እንጂ ሌላ ሚና የላቸውም። ራሱን ሰልቦና ጫማ ሳሚ አድርጎ የመጣ የተቃዋሚን ስም የሰረቀ ስብስብ ነውና ለኮሎኔሉ አመችቶታል። እነማን ካልናቸው ከበፊት ጀምሮ የህዝብን ትግል በማደናቀፍና የባዕዳን ሎሌ በመሆን ይጎዱን ያሳፈሩን ትግላችንንም ያደናቀፉት ያው የምናውቃቸው ናቸው። ሰርቶ አደረው ህዝብ በስቃይ የሚቀልባት ኢትዮጵያ ከወያኔ በፈጠነና በሰፋልክ ባርዲሶቹ ኦሮሞ መንግስታዊ ከበርቴዎች እየተዘረፈች ናት። የደሞዝ ጭማሪ ለገዢዎች እንጂ ለሰርቶ አደሩ አይታሰብም። አርሶ አደሩም አርሶ እንዳይተዳደር ፍጅት አዘውበታል፣ ጦርነቱም አግዶታል። የሀገራችን ገንዘብ ለብዙ መቶ ሺህ ያገዛዙ ልዩ ኃይሎች ስልጣናና ወጪ ሲውል አንድ የነሱ ብርጌድ ወያኔን ሲገጥም ግን ታይቶም አይታወቅ። አፍረት ደግሞ አልፈጠረባቸውምና ተሸትሮ ግራ ቀኝ ከማለት አልፈው ወድር ግፋን ሲሉ ለማድመጥ አልተቻለም። መበለቶችን፣ ህፃናትን፣ ያልታጠቁ ወጣት አዛውንትን ግን አማራ፣ አፋር ብለው መጨፍጨፍ ላይ ማንም አልደረሰባቸውም። ኦሮሚያ ወዘተ በሚሉት አካባቢ ህዝብ ላይ ወንጀል የፈጸሙት አብዛኛዎቹ ያገዛዙ ህግ አስከባሪ ተብዬዎች ናቸው። ኦነግ ሸኔ ኦነግ ነው፣ ኦነግ ደግሞ አገዛዙ ነው። ሽፍንፍኑ ዶኬን ዶሮ ወጥ ከቶም አያደርግም። በህዝብና አገር ጠላቶች ላይ በጋራ እንነሳ፣ በዘረኞች ላይ ድልን እንጎናጸፍ።
Yeah, my thinking guy, I'm just a little bit